ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ህዝብን እንደዚህ የሚያረጋጋ ህዝቡ በስጋት በፍራቻ ሱቅ፣ ማንኛውም ገበያ እንቅስቃሴ የለም፣ ሆቴሎች እንደተዘጉ ነው ያሉት።
አቶ ደምበላ ደማ የአዶሎ ከተማ ነዋሪ ናቸው። ዝርዝሩ በእለቱ አብይ ርዕስ ይቀርባል።
ከቤንሻንጉል ክልል የተፈናቀሉ የአማራ ክልል ተወላጆች ለክልሉ መንግስት ያቀረቡት የመልሶ መቋቋም ጥያቄ እስካሁን ምላሽ ያለማግኘቱንና በአሁኑም ወቅት በአካባቢው ሰው እርዳታ በባህር ዳር ከተማ ቅዱስ ጊዮርጊስ ቤተ ክርስቲያን ተጠልለው እንደሚገኙ ተናግረዋል። የዚህንም ዝርዝር ይዘናል፣ በዜና መጽሔት ክፍለ ጊዜ ይቀርባል።
ሳምንታዊውን የኢትዮጵያውያን በአሜሪካና ሴቶችና ቤተሰብ በልዩ ልዩ ርዕሰ ጉዳዮች ዙሪያ የተሰናዱ በርከት ያሉ ዝግጅቶችና ቅንብሮችም ይዘናል። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡዕ ግንቦት 9 2010 ዓ.ም ስርጭታችን ጋር አስተናጋጆቻችሁን ያዳኝ ተሳየና
አሉላ ከበደ ከአቀናባሪያችን ብርሃን ኃይሉ እንዲሁም ከስርጭቱ መሐንዲስ ቫስኮ ቫለሪ ጋር እስከ 4 ሰዓት አብረናችሁ እናመሻለን። አሁን የሰዓቱን ያለም ዜና። መልካም ምሽት።
ፕሬዚደንት ዶናልድ ትራምፕ በሰሜን ኮሪያ ታስረው የነበሩት 3 አሜሪካውያን ተፈተው ከውጭ ጉዳይ ሚኒስትር ማይክ ፖምፔዮ ጋር ወደ ሀገራቸው እየተመለሱ መሆናቸውን ገልጸዋል። ትራምፕ ዛሬ ይህን ያስታወቁት 3ቱ በደህና የጤንነት ሁኔታ ያሉ ይመስላሉ ሲሉ በትዊተር ባስተላለፉት መልእክት ነው። የተፈቱት አሜሪካውያን ሀገራቸው ሲገቡ እንደሚቀበሏቸውም ገልጸዋል። የአሜሪካው የውጭ ጉዳይ ሚኒስትር ትራምፕና የሰሜን ኮሪያው መሪ ኪም ጆንግ ኡን ስለሚያደርጉት ንግግር ለመዘጋጀት ነበር ሰሜን ኮሪያ ሄዱት። ቶኒ ኪም እና ኪም ሃክ ሶንግ የተባሉት አሜሪካውያን በፒዮንግያንግ የሳይንስና የቴክኖሎጂ ዩኒቨርሲቲ ያስተምሩ ነበር። ባለፈው ዓመት የታሰሩት በጸረ መንግስት ተግባር ተሳትፈዋል፣ መንግስትን ለመገልበጥ ሞክረዋል በሚል ክስ ነበር። ኪም ጆንግ ቹል የተባለው ደግሞ ከሶስት ዓመታት በፊት በስለላ ተግባር ተከሶ የአስር ዓመታት የከባድ ስራ እስራት ተበይኖበት ነበር።
በሌላ የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ነክ ዜና አገራቸው ከኢራን ጋር ከተደረገው የኒውክሌር ስምምነት ማስወጣታቸውን ትላንት ይፋ አድርገዋል። ቀድሞውንም መደረግ ያልነበረበት የተዛባ የአንድ ወገን ስምምነት ነው ሲሉም ነቅፈውታል። ኢራን በዩናይትድ ስቴትስ ካሉ ከውሉ መውጣት የኒውክሌር ፕሮግራሟን ብታሳድግ ወይም ብታዳብር እጅግ ከባድ አንድምታ ይከተላል ሲሉም ዛሬ አስጠንቅቀዋል። ትራምፕ በዋይት ሀውስ ቤተ መንግስት የዲፕሎማሲ ክፍል ሆነው ሲናገሩ ዩናይትድ ስቴትስ አሁን ተነስቶ የነበረው ማዕቀብ በኢራን ላይ መልሳ ትጥለዋለች ብለዋል። አያይዘውም በቀድሞ ፕሬዚዳንት ባራክ ኦባማ ተነስቶ የነበረውን መላውን የኒውክሌር ማዕቀብ መልሰው እንደሚጥሉም ለአገሪቱ ተቋማት የሚተላለፍ ትዕዛዝ ፈርመዋል። ከሶስት ዓመታት በፊት የኢራንን የኒውክሌር ፕሮግራም የሚገድብ በምላሹም በኢራን ላይ ተጥሎ የነበረውን ማዕቀብ የሚያነሳ ስምምነት የፈረሙት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቋሚ አባላት ዩናይትድ ስቴትስ፣ ሩሲያ፣ ቻይና፣ ብሪታንያ፣ ፈረንሳይና ጀርመን ነበሩ።
ፕሬዚደንት ዶናልድ ትራምፕ ዩናይትድ ስቴትስን ከኢራን ጋር ከተደረገው የኒውክሌር ስምምነት ለማስወጣት መወሰናቸው ከሁለት ዓመታት ተኩል በፊት በሀገሪቱ ምክር ቤት ተከስቶ የነበረውን መራራ የፖለቲካ ክርክር ቀስቅሷል። ዲሞክራቶች ውሳኔውን አሜሪካን ከዓለም የዲፕሎማሲያዊ ማህበረሰብ ወደ ማግለል የሚያመራ የመጀመሪያ እርምጃ ነው ሲሉ ነቅፈዋል። ሪፑብሊካውያን ግን የቀድሞ ፕሬዚደንት ኦባማ የውጭ ፖሊሲዎች ምልክት ከሆኑት አንዱን የሚያከትም እርምጃ አድርገው በማየት አሞግሰውታል።
በሌላ ተያያዥ ዜና ፕሬዚዳንት ዶናልድ ትራምፕ ዩናይትድ ስቴትስን ቀደም ብሎ ከተገለጸው ከ2015ቱ የኢራን የኒውክሌር ስምምነት እንድትወጣ በማድረጋቸው የፋርሱ ባህረ ሰላጤ ሀገሮች ውሳኔውን ሲያወድሱ፣ የኢራን ባለስልጣናት ግን ብስጭት የተቀላቀለበት ቁጣ አሰምተዋል። ግብጽ ደግሞ ዝምታን መርጣለች ይላል ከካይሮ የደረሰን የኤድዋርድ ኢራንያን ዘገባ አዲሱ አበበ ይዞ ቀርቧል።
ፕሬዚዳንት ዶናልድ ትራምፕ ትናንት የዩናይትድ ስቴትስን ከኢራኑ የኒውክሌር ጦር መሳሪያ ስምምነት መውጣት ይፋ እንዳደረጉ ዛሬ ረቡዕ የኢራን የምክር ቤት አባሎች የዩናይትድ ስቴትስን ሰንደቅ ዓላማ ሲያቃጥሉ ታይተዋል። ፕሬዚዳንቱ ሐሰን ሮሃኒ ደግሞ ዩናይትድ ስቴትስ ስምምነቶችን በማፍረስ የታወቀች ነች ማለታቸው ተሰምቷል። የኢራኑ የበላይ ወይም ሃይማኖታዊ መሪ አያቶላህ አሊ ሐሜኒ ዛሬ ለአንድ የተማሪዎች ስብስብ ባደረጉት ንግግር ደግሞ ዩናይትድ ስቴትስ በመሰረቱ የኢራንን ህልውና አትደግፍም፣ ይሄ የኒኩለር ስምምነት ደግሞ እንዲያው ሰበብ እንጂ ጠላትነቷ የቆየ ነው ብለዋል።
ኢራድጊሪ አሜሪካ በተህሪም ሆይ አለይሂማ
አያቶላህ በንግግራቸው ይሄ የሚሳኤል ወይም የኒኩለር ጦር መሳሪያ ጉዳይ ለምክንያት የተሰጠ ነው፣ የኢራንን በመካከለኛው ምስራቅ ውስጥ መኖር ወይም በአረቡ ዓለም ውስጥ መገኘትን በራሱ ዋሽንግተን ወትሮም አትወደውም ነው ያሉት። የፋርሱ ባህረ ሰላጤ አገሮች እነ ሳውዲ አረቢያ፣ የተባበረው አረብ ኤምሬትስና ባህሬን የመሳሰሉት ግን የፕሬዝዳንት ትራምፕን ውሳኔ አወድሰው ድጋፋቸውን ገልጠዋል። የሳውዲው ውጭ ጉዳይ ሚኒስትር አብዱል ጃቢር በትዊተራቸው የዩናይትድ ስቴትስን ከኢራን የኒኩሌር ስምምነት መውጣትና የኢኮኖሚ ማዕቀቡን ለማጠናከር የተወሰደውን እርምጃ እንደግፋለን ብለዋል። የሳውዲና የአረብ ኤምሬትስ አገሮች ወዳጅ የሆነችው ግብጽ በበኩሏ በፕሬዝዳንት ትራምፕ ላይ የተሰነዘሩትን ትችቶች አናንቃ ነው ያየችው። የውጭ ጉዳይ መስሪያ ቤት በበኩሉ ባወጣው መግለጫ የግብጽ ማለት ነው ከዚህ ከኒኩሌር ጦር መሳሪያ ጉዳይም ሆነ ከኢራንን በአረብ አገሮች ውስጥ ጉዳይ ጣልቃ የመግባት ልምድ አኳያ ግብጽ የዩናይትድ ስቴትስንም ሆነ የዓለም አቀፉ ህብረተሰብ ሁኔታ በውል ትገነዘባለች፣ ትረዳለች ብለዋል። ይሁንና ግን ይህ የወቅቱ ሁኔታ ወዳልተፈለገ የጦር መሳሪያ ግጭት እንዳይገባና የክልሉን መረጋጋት እንዳያደፈርስ ግብጽ ከፍ ያለ ስጋቷን ገልጣለች።
አንድ የታወቀ ትውልድ ኢራን እስራኤላዊ ጋዜጠኛ ሊባኖስ ባሉት የኢራን የአብዮት ጥበቃ ኃይሎች ያልተለመደ እንቅስቃሴ እየታየ ነው ሲል የእስራኤል የስለላ ምንጮች ገልጸዋል ይላል። መናሽ አሚር የተባለው ጋዜጠኛ ፕሬዚደንት ትራምፕ ሀገራቸውን ከኢራን ጋር ከተደረገው የኒውክሌር ስምምነት ለማስወጣት መወሰናቸውን አስመልክቶ በአሜሪካ ድምፅ ላለው ልዩ የፋርስ ፕሮግራም ሲናገር የመረጃ ምንጮች ትላንት ሊባኖስ ውስጥ የኢራን የአብዮት ጥበቃ ኃይሎች እንቅስቃሴን ተመልክተዋል ሲል ተናግረዋል። ኢየሩሳሌም አጠገብ ሆኖ የሚሰራው አሚር በተናገረው መሰረት እንቅስቃሴው ምን እንደሆነ ባይገለጽም ጥቃት ለመክፈት እንዲያመቻቸው የኢራን አብዮት ጥበቃ ኃይሎች ሚሳይሎችን ወደ እስራኤል ድንበር አጠገብ እያንቀሳቀሱ ሊሆን ይችላል።
አንዲት ነባር የዩናይትድ ስቴትስ ማዕከላዊ የስለላ ድርጅት ሲአይኤ ሰራተኛና የአሁኑ የድርጅቱ ምክትል ስራ አስኪያጅ ጂና ሃስፐል ዛሬ የዩናይትድ ስቴትስ ምክር ቤት አባላት ፊት ቀርበው ለጥያቄዎች መልስ ሰጥተዋል። ከዚህ ቀደም በድርጅቱ አሰራር ታይቷል የተባለ የጭካኔ ወይም ጭካኔ የታከለበት የምርመራ ዘዴን ለማስቆምም ለምክር ቤቱ አባላት ቃል ገብተዋል። ሃስፐል የስለላ መስሪያ ቤቱ ኃላፊ እንዲሆኑ በፕሬዚዳንት ትራምፕ የተሰየሙ ሲሆን የምክር ቤት አባላት ፊት የቀረቡት ሹመት ታቸውን ለማጸደቅ ወይም ላለማጸደቅ በሚደረገው ሂደት እንዲወሰን ነው። ግልጽ በሆነና በማያወላዳ መንገድ ቃል ልገባላችሁ ይችላለሁ፣ ሲአይኤ በኔ አመራር ስር እንዲህ አይነቱን የማሰርና የምርመራ ፕሮግራም እንዲቀጥል አያደርግም ሲሉ ለምክር ቤት አባላቱ ቃል ገብተዋል። ሃስፐል በዩናይትድ ስቴትስ የሕግ መወሰኛ ምክር ቤት የስለላ ኮሚቴ ፊት በቀረቡበት ወቅት የገጠሟቸው ጥያቄዎች ድርጅቱ በሚፈጽመው አስከፊ የተባሉ የምርመራ ዘዴዎች ላይ በነበራቸው ሚናና ተግባሩም እንዳይታወቅ ሲሉ ለመሸፋፈን ሳይሞክሩ አልቀሩም በሚሉት ላይ ያተኮረ ነበር። ሃስፐል ከ16 ዓመታት በፊት ታይላንድ የነበረውን ሚስጥራዊ የሲአይኤ እስር ቤትን ይቆጣጠሩ በነበረበት ወቅት በእስረኞች ላይ ይፈጸም የነበረውን አስከፊ የምርመራ ዘዴ ወይም ስቃይ ነው በሚል ሲወገዝ መቆየቱም ይታወቃል። 92 ስለ ምርመራው ዘዴ የሚያሳዩ ቪዲዮ ምስሎች እንዲደመሰሱ መመሪያ አስተላልፈዋል በሚል ሃስፐል ተከሰዋል።
በመጨረሻም የሶማሊያ ባለስልጣኖች እንደሚሉት አንድ አጥፍቶ ጠፊ በታችኛው ሸበሌ ክልል በሚገኝ ገበያ ላይ ባደረሰው ጥቃት ቢያንስ 14 ሰዎች ተገድለው 15 ቆስለዋል። ክልሉ ከሶማሊያ መዲና ሞቅዲሾ 90 ኪሎ ሜትር ርቆ ይገኛል። በጸጥታ ጉዳይ የክልሉ ምክትል አስተባባሪ አብዱል ፋታህ ሐጂ አብዱሌ አጥፍቶ ጠፊው ኢላማ ያደረገው ሰው የሚበዛበትን የጫት ገበያን ነው ብለዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አብቅቷል። The Voice of America.
ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አረንጅ ተሳየነን በአለም ዜናዎች የጀመረው መደበኛ ፕሮግራማችን በ19 እና በ15 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። በቅድሚያ ግን የዕለቱን አብይ ርዕስ
የለገደምቢ የወርቅ ማዕድን አድርሷል የተባለውን የአካባቢ ብክለትና ያስከተለውን ጥፋት በመቃወም ካዶላ ከተማ አደባባይ በወጣው ህዝብና በጸጥታ ኃይሎች መካከል በተፈጠረ ግጭት በትናንትናውና በዛሬው ዕለት 5 ሰዎች መገደላቸውን ቁጥራቸው 7 የሚደርስ ሌሎች ደግሞ መቁሰላቸውን ምንጮች ለአሜሪካ ድምጽ አስታውቀዋል። ዛሬ በከተማዋ መሃል የመከላከያ ሰራዊት መስፈሩንና ምንም አይነት እንቅስቃሴ የለም ነው የተባለው። በአካባቢው በአጓዩ ወረዳ አይዲማ ከተማ ህዝብ ለተመሳሳይ ተቃውሞ ወጥቶ እንደተነበተ የሚድሮክ ኩባንያም ከአካባቢው እንዲወጣ እየተጠየቀ መሆኑ ተገልጧል። በሌላ በኩል የማዕድን ነዳጅና ተፈጥሮ ጋዝ ሚኒስቴር የድርጅቱን ፈቃድ ከዛሬ ጀምሮ ማገዱ ተገልጧል። መለስካቸው አማሃ ዝርዝሩን ይዟል።
ትናንት ምሽት ላይ የቪኦኤ ምንጮች እንደገለጹት በደቡብ ኢትዮጵያ በኦሮሚያ ክልል የምትገኘው የአዶላ ከተማ ጸጥታዋ ፈጽሞ ደፍርሶ ነበረ። ምሽቱን ሲሰማ የቆየው የተኩስ ድምፅ ቀላል የሚባል እንዳልነበረም ያረጋግጣሉ። እኛም ዘገባችንን አመሻሹ ላይ ስናጠናቅር በከተማዋ ይሰማ የነበረው የተኩስ ድምፅ ያስተጋባ ነበረ። ለመሆኑ በዚህ ተኩስ የተጎዱ ሰዎች ይኖሩ ይሆን? ከምንጮቻችን አንዱ አቶ ደምበላ ኤሌማ በጥንቃቄ ይዟለው ያሉትን መረጃ አካፍለውናል። ከትናንት እስከ ዛሬ የተገደሉትና የቆሰሉትን ሰዎች ስም ዝርዝር ይዘዋል። የቆሰሉት 7 ናቸው ይላሉ አቶ ደምበላ።
ዲንጋር ከክዬ፣ ዲሳ ጫላ፣ ንሾማ ደምበላ፣ አዲሱ አለማዮ፣ ኔንቆ ሳፋይ፣ ከአዲሳ ኔንቆ።
የተገደሉ ሰዎችስ ቁጥር ይታወቃል?
አዎ፣ 5 ናቸው። አማኑኤል አማን፣ ትግስት የአባቷን ስም አላውቅም፣ ተሰማ አለምቦ፣ አየኖ ጎበዜ፣ ጉታዳሪ።
ይህ እነዚህ ሁሉ ትናንትና ምሽቱን የተገደሉና የቆሰሉ ሰዎች ናቸው ወይስ ዛሬ ጠዋትም ተኩስ ነበረ?
ጉታዳሪ ዛሬ ነው የሞተው። በሻክሶ ሲመጣ በመኪና ሾፌር ነው ይሄ ጉታዳሪ።
እስቲ እንዴት ነው የሞተው? እስቲ እሱን ያብራሩልኝ።
ጠዋት 1:30 አካባቢ ነው ከዛ ከሻክሶ እህቱ በአዶላ ሆስፒታል ወልዳ ያለች እሷን ለመውሰድ ሲመጣ ቀጥታ ጫካ ውስጥ የሆነ ዋሻ ያለ ዋሻ ግራ እንዳቀኝ ወጡም መኪናው እንዳለ ከፊትም ከኋላም ከግራ እንዳቀኝም ወንፊት ሆናል። 3 ጥይት ነው በእንብርቱ ገብቶ ከጀርባ ወጥቶ ትንሽ እሱ ሳትወጣ ሆስፒታል ከገባ በኋላ ህይወቱ ያለፈው። ሌሎቹ ትላንትና የሞቱ ናቸው። በጥይት የሞቱ እና እንደዚያ ተረጋግጦ የሞቱ ትላንትና ናቸው። በአብዛኛው በጥይት የሞቱ ናቸው። ጭንቅላታቸው የተመታ፣ በጎናቸው የተመታ እንደዛ ያ ሐኪሞች ናቸው እያዩ ወስደው ሆስፒታል ገብቶ የገነዛቸው።
የት ሆስፒታል? አዶላ
አዶላ ሆስፒታል።
የቆሰሉት የት ናቸው? አሁን
የቆሰሉት 3ቱ ዋሳ ነው ሪፈር የሆኑት፣ ሌሎች እዛ ሆስፒታል ነው ያሉ፣ አዶላ ነው ያሉት። 3 ትላንትና ነው ሪፈር የተደረጉ ወደ አዋሳ።
አሁን ከዛ በኋላ የህዝቡን አቤቱታ የሚሰማ ሰው አለ ወይንም እንዴት ነው እየተመለሰ ያለው የህዝቡ ጥያቄ?
በአስተዳደር በኩል አስተዳደር ምንም አካል አንድም ህዝቡን የማይ የለም። ሰራዊቱ ነው ከተማ ወሮ የያዘ። ሰራዊቱ ሰውን አናግርም፣ ምንም የተደረገ ነገር የለም። እንደዚህ አይነት ሁኔታ ነው ያለው። ህዝብን እንደዚህ የሚያረጋጋ ህዝቡ በስጋት በፍራቻ ሱቅ፣ ማንኛውም ገባ እንቅስቃሴ የለም። ሆቴሎች እንደተዘጉ ነው ያሉት።
የመንግስት ስራ ሲካሄዳል?
አልተካሄደም። ከሰኞ ጀምሮ ምንም የተካሄደ ነገር የለም። እንደውም ከእነሱ መካከል ከተማ ምክትል ከንቲባ ጫላ ዋሬ ትናንትና በአፋን ኦሮሞ ፕሮግራም ላይ ቪኦኤ መልስ ሰጥቶ ነበር። ሰምቶ እንደሆነ
እኔም አናግሬያቸዋለሁ።
እሱ ታስሯል።
እርግጠኛ ነው ታስረዋል?
አዎ ታስሯል አሉ። እኔ አላየሁም። ወደዛ አያስጠጉኝም። አሁን ከፖሊሱ ተቀብሎ በቃ ሰው ወዳ ወዴ እንዳይንቀሳቀስ እኔም ቦታ ብዬ ነው እንደ ትላንትናው ከሰው ነው መረጃ እየወሰድኩኝ ሆስፒታል ገብቼ ነው ይህንን ሁላ መረጃ አሁን ያሰባሰብኩኝ። መንቀሳቀስ አይቻልም። በቃ እንደታሰረ ነው።
የአቶ ጫላ ዋሬን መታሰር ወይንም አሁንም በነጻነት ይኖሩ ለማወቅ ስልክ ደውዬላቸው ነበረ። ስልካቸው ግን አይመልስም። አሁንም ያሉበትን ሁኔታ ከሌላ ምንጭ ለማረጋገጥ አልቻልኩም። በሌላ በኩል ደግሞ በአጋዋዊ ወረዳ በአይዲማ ከተማ በርከት ላሉ ቀናት ህዝቡ የሚድሮ ኩባንያ በለገደም ቢወርቅ ማደን ስራ ሳቢያ አድርሷል ያለውን የአካባቢው ብክለትና በሰውና በእንስሳት ላይ አስከትሏል ያለውን ጉዳት በጽኑ ሲቃወም መሰንበቱን የአካባቢ ነዋሪዎች ለቪኦኤ ተናግረዋል። አቶ ነጌሳ ጉራቻ
ከሰባቱም ቀበሌ ህዝቡ ወጥቶ በሰላማዊ መንገድ ህዝቡን እያሰማ ነው። መንግስት ስማን የዘረፈን ያለው በልማት ስም በኢንቨስትመንት ስም ስም በኬሚካል እየጨረሰን ያለው ድርጅት ይነሳልን ይዘጋልን፣ በሰላማዊ መንገድ ምንም ሳይነኩ የሰውንም ቤት ሳይነኩ አንዱንም ፋክተር ሳይነኩ ሰላማዊ መንገድ ወጥቶ የራሱን ተቃውሞ እየገለጸ ነው። ማንም ግን ሊሰማ አልቻለም። ህዝቡን ሊያዳምጥ የሚችል ማንም አካል እስካሁን አልተገኘም። የኦሮሚያ ብሔራዊ ክልላዊ መንግስትም ቢሆን መልስ ሊሰጥ ወደዚህ መጥቶ ይሄ ያለ ወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወበወ እያሰማ ነው።
የመከላከያ ሚኒስትሩ ባለፈው ወደ አዶላም ወደ ሻኪሶም መጥተዋል ሲባል ሰምቼ ነበር። ይሄ እውነት አይደለም?
እሱም መጥቶ ነበር። አጥጋቢ መልስ ሊሰጥ አልቻለም። ምክንያቱም ከእንስቱኝ ህዝቡን አማክሩ አሳምኑ ነው የተባለው።
እና በቂ ጊዜ ሰጥተዋቸዋል ለሚሉት እርሶ?
ምንም አሁን ህዝቡ የሚፈልጎ እዛ አካባቢ ላይ ይሁዳ እየተወለደ ነው። እዚህ ትግራይ ያለው ሆዱ የሚሄድ እየተወለደ ነው። ልማታዊ ኢንቨስትመንት ከመጣ እኛ አንቃወምም። ምክንያቱም ኢንቨስትመንት የሚጠላ ማንም የለም። ግን ህዝቡን የሚጨርስ ይሄ ጄኖሳይድ ነው። በቃ ይህን ህዝብ ለማጥፋት ስለተፈለገ አሁን እኛ ይሄ ሜድሮክ የሚባለውን ድርጅት ቶታል አንፈልግም።
የወረዳውን አስተዳዳሪ አቶ ደስታ ጫሪን ይህ ችግር ይገኝ እንደሆነና ተቃውሞውም በእርግጥ በይፋ እየተካሄደ ነው የሚል ጥያቄ አንስቼላቸው ነበረ።
ችግሩ አለ። ከዚህ በፊትም ህዝብ እየጠየቀ ነበረ፣ እየታገለም ነበረ። አመራሮችንም እየጠየቁ ነው የቆዩት። ከኛ ጭምር መፍትሄ እንዲያገኝ፣ እልባት እንዲገኝ። ለወደፊትም ባለፈው አመትም የተከሰተው ችግር ከባድ ስለሆነ በኬሚካል ምክንያት ህዝቡ እያለቀ ስለሆነ አካል ጎደሎ እየተወለደ ነው። እንስሳ ራሱ ሙሉ አካል ያልሆነ ነው እየተወለደ ያለው። ሰው ወንድና ሴት ራሱ ማጋባት እየፈራ ነው። ወጣቶቹ እንዴት እናገባለን ብሎ በስጋት ውስጥ ነው ያሉት። በሌላ በኩል ደግሞ ባለትዳር የሆኑት ልጅ እንዴት ምንም ልጅ እንፈጥራለን ብሎ እየሰጉ ነው። ፍርሃት ውስጥ ነው ያለ ነው። ያው ጥያቄ ለመንግስትም እያቀረብን ነው። እስካሁን መፍትሄ አላገኘም። እየጠየቁ ነው።
ምንድን ነው አሁን በላይ ባለስልጣናት ለእናንተ የሚሰጣችሁ መልስ ምንድን ነው? ከዚህ አጣራፊ ከሆነ ችግር አኳያ
ገለልተኛ አካል ተጠንቶ ከዚህ በፊት የተከሰተው ችግር በኬሚካል ምክንያት ስለሆነ ይጣራልን ተብሎ ተጠይቆ ነበረ። ያ መልስ በትክክል ተጠንቶ ውጤቱ ለዚህ ሳይነገር ነው ታዲሱ ወልደማ የሚባል ወሬ የተሰማው። አሁን ያለበት ያው እዚህ መንግስትም ጠይቋል። ጊዜ ይሰጠን፣ ተወያይተን መልስ እንሰጣለን። ለህብረተሰባችን የማይሆን ኢንቨስትመንት አይሆንም እናቆማለን ብሎ መንግስት አካልም እያወያየ ነበረ። አስቁምናል የሚል መልስ አልተሰጠም። ግን ለህዝባችን የማይሆን ኢንቨስትመንት ስለማያስፈልግን ተወያይተንበት መልስ እንሰጣለን። ህዝብ፣ ወጣት፣ ሽማግሌ ሁሉም በትዕግስት ይጠብቀን ነው የመንግስት ምላሽ።
እርስዎ እስካሁን ድረስ ምክንያቱም በአካባቢ ያሉ ባለስልጣን ነዎትና ነው ይህን የምጠይቀው፣ ምንድን ነው ለእርስዎ ከህዝቡ ጋር ተመካክረው እንደው የተሻለ እስከዛ ድረስ በተረጋጋ ሁኔታ እንዲቀጥል ህይወት ምን እያደረጉ ነው?
እኛ በራሳችን በኩል ህዝብ የራሱን ድምፅ በተገቢ ሁኔታ ለመንግስት እያሰማ ነው። የምናካሄደው የጥያቄን በሰላማዊ በኩል ማየት እንዳለበት ነው። ህዝቡም በሪብሻ ሰው ተረባብሾ እንዳረበ የሰው ህይወት በሚያጠፋ መልኩ ሳይሆን በትክክል ጥያቄ መጠየቅ አለበት። ያው ይሄን መንገድ አዚዘን እኛን በስርዓት መንግስት መመለስ ልምችል የመንግስቱ ምላሽ እንጠብቃለን። እስከዛ በትግስት መጠበቅ አለብን የሆነ የምንለው ግን የኢትዮጵያ መንግስት ይህን ነገር ላይ አስቸኳይ መፍትሄ መስጠት አለበት። የሰው ህይወት እየጠፋበት ስለሆነ አፋጣኝ ምላሽ መሰጠት አለበት። ይሄን ብቻ አይደለም፣ አዶላ ኢንተርፕራይዝ ራሱ የሚባል አለ እኛ አካባቢ በብዙ አመታት እየሰራ ነው የቆዩት። አሁንም እስከ ዛሬ ድረስ የሚጠቀሙት የቆዩት ሜርኩሪ መሬት ውስጥ ነው አለ። ከዋጋ እየጠጣን ነው። እሱ ራሱ ያው መፍትሄ እንዳገኝ ነው እየተባለ ያለው። እኛም እያለ ያለ ነው። አብዛኛው ከኬሚካል ጋር የተያዘ ችግር መፍትሄ የማግኘት ያለበት ነገር ስለሆነ በፍጥነት
ምላሽ መሰጠት አለበት ነው።
ዛሬ የፋና ብሮድካስት ኮርፖሬሽን ባሰራጨው ዜና የሚክሮጎልድ የለገረምቢ የወርቅ ማዕድን ማውጣት ፈቃድ ከዛሬ ጀምሮ መታገዱን አስታውቋል። ፋና የማዕድን ነዳጅና ተፈጥሮ ጋዝ ሚኒስቴርን ኮሙኒኬሽንስ ዳይሬክተር በመጥቀስ የነበረው አዋጅ የሚክሮጎልድ የለገረምቢ የወርቅ ማዕድን ማውጣት ፈቃድ እድሳት እንዲደረግ እንደሚፈቅድና የኩባንያው የወርቅ አመራረት ሂደት በአካባቢው ችግር የፈጠረ መሆኑን ሚኒስቴሩ እንዳመነበት አውስቷል። ለፋና ኮርፖሬት መግለጫውን የሰጡት አቶ ባጫ ፋጂ ጥናት እንደሚካሄድ ገልጸው ጥናቱ በገለልተኛ አካል ከፌደራል እስከ ቀበሌ ያሉ አመራሮችንና ባለድርሻ አካላትን ባሳተፈ መልኩ እንደሚካሄድ ተናግረዋል። የኩባንያው ወርቅ የማምረት ሂደት መቀጠል ያለ መቀጠል ሂደትም በጥናቱ ውጤት የተመሰረተ መሆኑንም የፋና ኮርፖሬት ዜና አረጋግጠዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። በባህር ዳር ከተማ ቅዱስ ጊዮርጊስ ቤተክርስቲያን ተጠልለው የሚገኙት ከቤኒሻንጉል ክልል የተፈናቀሉ የአማራ ክልል ተወላጆች ለክልሉ መንግስት ያቀረቡት የመልሶ መቋቋም ጥያቄ እስካሁን ምላሽ አለማግኘቱን ገልጸው በአካባቢው ሰው እርዳታ እስካሁን በቤተክርስቲያን ደጅ ተጠልለው እንደሚገኙ በአስተባባሪያቸው አማካኝነት ተናግረዋል። ጽዮን ግርማ ዝርዝር አላት።
ከቤንሻንጉል ጉምዝ ክልል ካማሽ ዞን በለው ጃፎይ ወረዳ በግጭት ምክንያት ከመኖሪያ ቀያቸው ከተፈናቀሉ 527 አባወራዎች ውስጥ 160 እስካሁን ባህር ዳር ከተማ ጊዮርጊስ ቤተክርስቲያን ግቢ ውስጥ ተጠልለው እንደሚገኙ በተወካዮቻቸው አማካኝነት ለአሜሪካ ድምጽ ተናግረዋል። በክልሉ በእርሻ በከብት ማርባትና በንግድ ስራ ይተዳደሩ የነበሩ ቁጥራቸው የበዛ ወጣቶች፣ እናቶችና ህጻናት ጭምር በቤተክርስቲያኑ ግቢ ውስጥ ተጠልለው እንደሚገኙም ገልጸዋል። ጥያቄያቸውን ወደ አማራ ክልል መንግስት ይዘው ከሄዱ 8 አስተባባሪዎች መካከል አንዱ እንደሆነ የገለጹልን አቶ አበባው ጌትነትን ማምሻውን በስልክ አነጋግሬያቸው ነበር። ዛሬ ስለሚገኙበት ሁኔታ ጠይቂያቸዋለሁ።
ዛሬ የምንገኘው ያው በቅዱስ ጊዮርጊስ ሳቴዳ ቤተ ክርስቲያን ውስጥ ነው ያለን። ባህር ዳር ህዝብ በተለያየ መንገድ እያረዳና እየገደሰ ነው ያለው። በጣም ከዚህ በዳር የማይባል ድጋፍ እያደረገልን ነው እና ያው እንግዲህ ለዘላቂ መፍትሄ እስክንበቃ ድረስ ህብረተሰቡ ከጎናችን እንደማይለይ ነው እየነገረን ያለው። ያው እንደዚህ ነው የምንገኘው።
ከክልሉ መንግስትም ሆነ ከቤንሻንጉል ክልል መንግስት የሚመለከታቸው አካላት ወይም ከፌደራል መጥቶ ያነጋገራችሁ ሰው አለ? ቤተክርስቲያን ውስጥ ከሆናችሁ በኋላ
ማንም መጥቶ አላነጋገረንም እስካሁን ድረስ። እዚህ ቤተክርስቲያን ተገባን እንግዲህ ሳምንታችን ሰኞ ዕለት ነው ያለፈው። አንድም የመንግስት አካል መጥቶ ከየትኛውም አቅጣጫ ያነጋገረን የመንግስት አካል የለም። እኛም ሄደን ወደ ቢሮ ለማናገር ሞክረን ነበር። ሁለት ጊዜ ሙከራ አድርገን ነበር። በቢሮው ያው ከባህር ዳር አስተዳደር ባነሳ አማራ ክልል ዋና አስተዳደር ቢሮ ሁለት ሄደን ነበር። ያው ኃላፊዎችንም ሆነ ያው የበታቾችን ማግኘት አልቻልንም። ስብሰባ ላይ ናቸው አሁን የሉም፣ በሀገርም የሉም፣ ለስብሰባ ሄደዋል እየተባልና ያው ሁለት ተመላልሰን በከንቱ ደክመን ተመልሰናል።
ለሊቀ ጳጳስ አቡነ አብርሃም ያቀረባችሁ ጥያቄ ባለፈው ባነጋገርኩት ወቅት ለሳቸው በቤተክርስቲያን በኩል ሽምግልና ወደ መንግስት ልከናል ብለውን ነበርና ያ መልእክትስ አልመጣላችሁም ወይም እየተነገራችሁ ነገር አለ?
አዎ፣ ወደ ቤተክርስቲያን ስንገባ በመጀመሪያ አቡነ አብርሃምን ነበረ ያው ጠይቀን የገባ ነው። የጠየቅንም ከመንግስት በኩል ያው ተስፋ የሚያስቆርጥ መልስ ስላገኘነ እና ይሄንን ተስፋ የሚያጭር የሀገር ሽማግሌና የሃይማኖት አባቱ በቦታ ወደው ሽምግልና እንዲጠይቁልን ነበረ የጠየቅነው እና ያው እሳቸውም ችግር የለውም ልጆቼ፣ እናንተ ወንጀል ይዛችሁ መንግስትን አስቀይማችሁ እንዳትገኙ እንጂ እኔ ያው እስከተቻለ ድረስ ከሶስተኛ ወገን ከራሴ ጀምሮ እስከ ሶስተኛ ወገን ድረስ ጠይቃለሁኝ፣ እንግዲህ ከእግዚአብሔር ጋር መፍትሄ እንዲመጣ እጥራለሁ በማለት ነው እንግዲህ ወደ ቤተክርስቲያን ተጠግተን እንድንቀመጥ ያስጠጉንና በዚህ ቦታ እንድንቆይ ያደረጉን።
እሺ፣ ስለዚህ ያ መልእክትስ አልመጣላችሁም ወይም እየተነገራችሁ ነገር አለ?
የለም፣ እስካሁን ድረስ ሽማግሌዎችን ማለዱ አቡነ አብርሃምን በወቅቱ ያው ስራ ስለሚዛባቸው በሲኖዶስ ስብሰባ ወደ አዲስ አበባ ሄደው ነበር። በወቅቱ አቶ ገዱም ደግሞ የሉም ነበረ፣ ለስብሰባ እንደወጡ በሀገር የሉም ነበር። በዚህ ምክንያት እንግዲህ እስካሁን ድረስ እና ሽማግሌዎች ተልከው ያልመጡልን መልስ የለም እና ገና አልሄዱም ሽማግሌዎች።
አሁን በምን ሁኔታ ላይ ነው የምትገኙት? ቤተ ክርስቲያን ውስጥ መጠለያ ኖሮ ወይም ዳስ ተሰርቶ ነው ያላችሁት? ሜዳ ላይ ነው ያላችሁት? በምን ሁኔታ ላይ ነው የምትገኙት?
ያለ ነው በሜዳ ላይ ነው ያለ ነው ለጊዜው ዝናብ አሁን አጋጣሚ ዛመና አይታየም እንግዲህ ዝናብ ከጣለ ምን እንደምንሆን አናቅም ቤተክርስቲያኑ አይተወሰኑ ቆርቆሮ የተሰሩ ዳሶች አሉ ከነሱ እንድንጠጋ ያው ፈቅደውልናል ከዚህ በስተቀር ሜዳ ላይ ነው የምናድረው ሜዳ ላይ ነው ያለ ነው ያው ካሁን እስካሁን ድረስ
የባህር ዳር ከተማ ነዋሪዎች እየሰጧችሁ ያለው እርዳታ እና አገልግሎት ያገኛችሁ ያላችሁት ምንድነው
አሁን አንዳንድ ድርጅቶች እና አንዳንድ ማህበራቶች እስከ አልባሳት በቃ አንድ ማህበራት እንግዲህ ስሙ እንዳይገለጽ የተከሰ ማህበራት 50 ሺህ ብር በማውጣት ነው ለ160 ሰዎች ልብስ ብርድ ልብስ ገዝቶ ያበረከተው እና ያው በዚህ ላይ አንዳንድ ሰዎች የልብስና የተለያየ እንትን ያወጡ ምንም በልብስ ዙሪያም በምግብም ምንም የጎደለ ነገር የለም ህብረተሰቡ እንዲሁ እየተቀናጀ ያመጣ ያበላን ነው ያጠጣን ነው በጥሩ ሁኔታ ላይ ነው ያለነው እንግዲህ ከፍትህ በስተቀር የጎደለብን የለም
መጀመሪያ ላይ የባህር ዳር ከተማ አስተዳደርን ስታነጋግሩ ወደ ቀያችሁ ወደ ቤንሻንጉል ካልተመለሳችሁ ወደ ቀያችሁና ወደ የተወለዳችሁበት ቦታ ሂዱ እና ኑሮ ጀምሩ ብለውን ነበር ብለዋል ምናልባት የክልሉ መንግስት በዚህ አቋሙ የሚጸና ከሆነ እናንተ ለምንድን ነው ወደ ቀያችሁ ሄዳችሁ ተበትናችሁ እንደ አዲስ ኑሮ መጀመር አንፈልግም ያላችሁት
ወደዛ ቦታ ወደ ቤንሻንጉል ምንም የመሄድ ሐሳብ የለንም እንደዳለን ብለንም አናስብም ምክንያቱም ከአንድ እስከ 5 ጊዜ በባለፈው እንደገለጽኩት ዘግናይ ጭፍጨፋና የንብረት ውድመት እየደረሰብን በየጊዜው እየሰራ ነውና ያለፋንበትን አንጠቀምበት ለበየሰጠንና ሀይላይ መንግስት የአማራ ክልል መንግስት ይሄንን ጉዳይ የክልሉ መንግስት ጠይቆ ለኛ ካሳችንም ሆነ ተገቢውን የወደመው ንብረታችን የዛን ክልል መንግስት ሊጠይቅልንና ማንነታችን እንዲከበር ከክልሎች ጋር ተናቦ እስከ ታችኛው እርከን ድረስ ወርዶ ጸረ ሰላሞችን በማስወገድ የኛን ሰላም አስተላስከበረልን ድረስ ወደዚያ አንሄድም ብለን ወስነናል ወደ የቀበሌያችን የሚለው ደግሞ አሁን ቤተሰቦቻችን ቢያንስ ቢያንስ እንኳን በሬዎችን ላሞችን አስረው ነው እየቀለቡ የሚውሉ የሽሃ ማሳዎች ለደንና ለተሻለ እንዲያገግሙ እየተባሉ ተከልክለው አስረው ነው ላሞችና ከብቶቹ የተለያየ በቃ የእንስሳቶች ታስረው ነው የሚሆኑት በዚህ ላይ መሬት ደግሞ ጠባብ ናት ያለንበት አካባቢ ህብረተሰባችን በዝቅተኛ ኑሮ የሚኖር ነው እኛን ተሸክመው ለመኖር ቤተሰቦቻችን አቅሙ የላቸውም ለዚህ ነው እንግዲህ ወደ ቀያችንና ወይም ወደ ቤተሰቦቻችን አንመለስም ያልነው
ስለዚህ አሁን የእናንተ ጥያቄ ምንድን ነው ከክልሉ መንግስት የምትፈልጉትና ምን እንዲደረግላችሁ ነው እየጠየቃችሁ ያላችሁት
እኛ ከክልሉ መንግስት የምንፈልገው አሁን ሌላ ክልሎች እንደኖረው አንደነ ትግራይ ያለው ክልሎች እንደዚህ በብሔርም ሆነ በጎሳ ግጭት የደረሰባቸው ችግር የሚመጡን ሰዎች ህብረተሰቡ ጋር በመሆን መንግስት ከጎን በመሆን በክልላቸው ሻቆቁም እና ያለም እኛ ክልል ግን ይሄን ሊያደርግልን አልቻለም እንደውም እንዲያየንም አልፈለገም ስለዚህ አሁንም ጥያቄያችን በተቻለ መንገድ በክልላችን መቆቋሚያ በከተማም ሆነ በገጠር አስፍሮ አንድ ቦታ ላይ እኛ እነዚህ በቁጥር የተገለጡ ህዝቦች እንዲያሰፍረንና ከህዝቡ ጋር በመሆን አቆቁሞ የተሻለ ኑሮ እንድንኖር እንዲያደርግም ነው የምንጠይቀው
ጥቅምት 16 ቀን 2010 ዓ.ም ምረት በሁለት ሰዎች ጠብ ምክንያት አንድ የቤንሻንጉል ክልል ተወላጅ ህይወቱ በማለፉ በተቀሰቀሰ ግጭት ብዙ ሰው የተጎዳበት አሰቃቂ ጥቃት መድረሱንና በዚህም ምክንያት አካባቢውን ጥለው መሰደዳቸውን ተፈናቃዮቹን ጠቅሰን ባለፈው ሳምንት መዘገባችን ይታወሳል። አቶ አበባው ጌትነት ይህ አሰቃቂ አደጋ ሲደርስብን ያስጠለሉን የኦሮሚያ ክልል ነዋሪዎች ናቸው እነሱን ማመስገን ፈልጋለሁ ይላሉ።
በወቅቱ ችግሩ ሲደርስብን በኦሮሚያ ክልል ድንበር ላይ ነበር ያለንበት ቦታ ያው ብዙ እርዳታ አድርጎልናል የአልባሳትም የትራንስፖርትም የምግብም እርዳታ አድርጎ ወደ ሀገራችን የምናገባበትን ሲስተም ፈጥረው የተወሰኑትን ሀገራችን በነጻ ትራንስፖርት አዋጣው እንድንገባ የማድረግ እርዳታ ትልቅ እገዛ አድርገውልናል በጣም ሳመሰግናቸውናል ኦሮሚያ ክልል ህዝቦች በጣም ጥሩ ሁኔታ አድርገውልናል የኦሮሚያ ክልል ህዝብ ግን ለኛ የተለየ ድጋፍ ነው ያደረገልን ከጥቅምት 17 ጀምረው እስከ ያው ቦታውን ለቀን ተዛ ተፈናቅለን ስንወጣ ራሳችንን ለማትረፍ ሩጠን ወደ ኦሮሚያ ክልል የገባነው ከዛ ጀምሮ እስከ ህዳር 30 ድረስ በወቅቱ የደረሱን ሁሉ ያስጠለሉ ሲያብዙና ሲያበሉ ሲያጠጡ አሁንም ሲሸኙ ቆይተዋል።
የተፈላቃዮቹን መልሶ ማቋቋም ጥያቄ በተመለከተ የአማራ ክልል መንግስት ምላሽ እንዲሰጠን የክልሉን መንግስት የኮሙኒኬሽን ጉዳዮች ጽፈት ቤት ኃላፊ አቶ ንጉሱ ጥላሁንን ለማግኘት ለአንድ ሳምንት ያህል ከፍተኛ ጥረት አድርገናል። ስልካቸው ስለማይነሳ ዛሬ ደግሞ ስለማይሰራ ልናገኛቸው አልቻልንም። ጥረታችንን እንቀጥላለን። ምላሻቸውን እንዳገኘን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ወደ ተከታዩ የመጽሔት ርዕስ እንሻገራለን። አድማጮች፣ የኢትዮጵያ መከላከያ ሰራዊት በሞያሌ ከተማ የሚገኙ የኦሮሚያና የሶማሌ ክልል የጸጥታ ኃይሎችን ትጥቅ ማስፈታቱን የአስቸኳይ ጊዜ አዋጁን ለማስፈጸም የተቋቋመው የጠቅላይ ማዘዣ መምሪያ አስታወቀ። ኮማንድ ፖስት በሚል እንግሊዝኛ አጠራር የሚታወቀው ይህ የጠቅላይ መምሪያ ጽህፈት ቤት ትላንት ባወጣው መግለጫ በሞያሌ ከተማ ለጠፋው የሰው ህይወት ተጠያቂዎቹ የታጠቁት ኃይሎች መሆናቸውንም ገልጧል። የሞያሌ ከተማ ነዋሪዎች ግን በአንጻሩ በክልሉ የጸጥታ ኃይሎች ትጥቃቸውን እንዲፈቱ በመደረጉ ደስተኛ አለመሆናቸውን ነው የተናገሩት። የነዋሪዎችን ስጋት አስመልክቶ በቦረና ዞን የሞያሌ ወረዳ የጸጥታ ቢሮ ኃላፊ አቶ ንጋቱ ካሳውን የተናገሩትን ጠቅሶ ዘጋቢያችን ግልሞ ዳዊት ተከታዩን ይዞ ቀርቧል።
ባለፈው እሁድ በሞያሌ የተከሰተውን ግጭት ተከትሎ በከተማዋ የሰፈረው የመከላከያ ኃይል የኦሮሚያ ክልልና የሶማሌ ክልል የጸጥታ ኃይሎች ትጥቅ ማስፈታቱ ታውቋል። አንድ የሞያሌ ከተማ ነዋሪ ሰኞ ዕለት ወደ ከተማዋ የገቡ ተጨማሪ የመከላከያ ኃይል የሞያሌ ፖሊስ ጣቢያን እንደተቆጣጠሩ እንዲሁም በከተማዋ ያሉትን የኦሮሚያ ፖሊስ ኃይሎችን ትጥቅ እንዳስፈቷቸው ተናግረዋል።
ፖሊስን ኦሮሚያ ገርማን ሳሪ ገልሴ ጅርቲ ኮማንድ ፖስቲ አጋዚን ተዋተመጅራ ሞናን ፖሊሳ ላኖ ሶማሌ ራቲ
የኦሮሚያ ፖሊሶች ወደ ቤታቸው ተመልሰዋል። ኮማንድ ፖስትና አጋዚ ወታደሮች ናቸው ፖሊስ ጣቢያውን ተቆጣጥረው ያሉት። የሶማሌ ልዩ ፖሊሶች በቦታው አልነበሩም። ስለዚህ በቁጥጥር ስር ያዋሏቸውን አላየሁም። አሁን ህብረተሰቡ ትልቅ ፍራቻ ውስጥ ነው ያለው። ከዚህ በፊት በሰው ህይወትና ንብረት ጉዳት ስለደረሰ ፍርሃት ውስጥ ነን። የኦሮሚያ ፖሊስ ትጥቅ የለውም። በመከላከያ ኃይል ለሚከሰተው እኛ ተጠያቂ እንሆናለን ለሚለው ደግሞ እምነት የለንም። ለምን? በፊት ራሱ እነሱ ያሉ ነው ይሄ ጉዳት የደረሰው። አሁን ኮማንድ ፖስት እየተናገረ ባለው ነገር እምነት የለውም ህዝቡ።
የኮማንድ ፖስት ሰክሬታሪያት ባለፈው እሁድ በሞያሌ ደረሰው እንግዲያ የታጠቁ ኃይሎች ጎራ ለይተው በአካሄዱት የተኩስ ልውውጥ መሆኑን ገልጸው በርካታ የጦር መሳሪያዎችን መያዙንም አስታውቋል። ትላንትና ዛሬ በሞያሌ የተኩስ ድምጽ ባይሰማም ነዋሪዎች አሁንም ታጣቂዎች ከሶማሌ ክልል መጥተው ጥቃት እንዳያደርሱ ስጋት አላቸው። ኤፍሬም በሞያሌ በንግድ ስራ የሚተዳደር ወጣት ነው። ባለፈው የካቲት 9 የሁለት ልጆች አባት የሆነ ገዛኝ የተባለው ወንድሙ ቦምብ ተወርውሮበት ከተገደለ ወዲህ ከተማዋን ለቆ ወደ ትውልድ ቦታው ሆሳና ተመልሷል። የወንድሙ ሞት እንዳየች ነፍሰ ጡር ሚስቱ ነፍሷን ስታ እንደወደቀች እናገራል።
ገበያ ውስጥ ዘርግቶ የሚሰራበት ቦታ ነበረ። እሱ ላይ ነው ቦምብ ተወርውሮ እንትን ያለው። አጋጣሚ ባለቤቴ በዛ ድንጋጤ ታመመች። መንታ ነበር ያረገዘችው። እሷ ራሱ ከሞት አፋፍ ነው የመጣችው። እግዚአብሔር ይመስገን ደህና ነች። አሁን ሆስፒታል ነው ያለነው። አልተመለሰንም። እኛማ በቃ ሽሽት ነው። ንብረት እንዳለ እኔ ሆቴል ቡቱክ ነበረኝ ጥዬ ነው የወጣሁት። ያው አሁን መከላከያ ተቆጣጥሯል የሚባል ነገር አለ። ያው ተዘርፎም ሊሆን ይችላል ተቃጥሎም ሊሆን ይችላል አይታወቅም።
ኤፍሬምን ጨምረው ቁጥራቸው በርካታ የሆኑ ሰዎች ከሞያሌ የንግድ ቤታቸውን ትተው ወጥተዋል። ወይዘሮ አልማዝ አረጋ የሞያሌ 02 ቀበሌ ነዋሪ ናቸው። በትንሽ የንግድ ቤት ሻይ ሽጠው 14 ልጆችን ያስተዳድራሉ። ከቤታቸው በልዩ ፖሊስ እንደተባረሩ ተናግረው ትላንትም ወደ ቤታቸው ሊመለሱ ሲሉ በቦታው በነበሩ የመከላከያ ኃይል እንደተባረሩ ነው የሚናገሩት።
ማን ባባናን ወንጀደን ማንካናም ረፉ ዘነ ፍሪጂ አሳን ፍሪጂ ኮጅራ ከሙጃን ከባተና ማቀባተን መከላከያን ካን
ትላንት አዋጁን አውጥተው ቤት እንድንከፍት ነገሩን። ቤት እንደገባን ልጄ የሆነ ፍሪጅ ነበር፣ እሱን ሲይዝ ለምንድን ነው የምትይዘው ብሎ ተቆጣው አንድ የመከላከያ አባል። ከዚያም እንድንወጣ አዘዙን ከቤታችን። እኛ ዕቃችንን ተዘርፈናል፣ አሁን ቤታችንን ልናይ ነው የመጣ ነው ስንል እናንተ ራሳችሁ ዘራፊዎች ናችሁ አሉን። ከዛ አረተው እኔ አሮጊት ነኝ እንዴት ጅዬ ነው የምዘርፈው ብዬ መለስኩላቸው። ሌላኛውን ልጅን ሊመቱብኝ ሲሉ ሸሽተን ወጣን።
ነዋሪዎች በአዲስ መልክ አሁን በከተማዋ ሰፍሮ ያለው የመከላከያ ኃይል በሞያሌ ሰላም ያመጣል የሚል ግምት እንደሌላቸው ነው የሚናገሩት። እንደ ምክንያትም ከዚህ በፊት በሞያሌ በደረሱ ጥቃቶች የመከላከያ ኃይል እያየ ነበር ዝም ያለው በሚል ቅሬታ ነው። የነዋሪዎችን ቅሬታ በቦረና ዞን የሞያሌ ወረዳ ጸጥታና ደህንነት ቢሮ ኃላፊ አቶ ንጋቱ ካሳውንም ይጋራሉ።
የቱ ደንዳሉ ጋላው ምን አምን የሮ ለመት ነጋዳን ታይሩ እዶ ቡፋት ኮንኮላሳ ጉዳት ገባ ግዱ ገበያ ምን ታይ ተጋዚ ለራጋራ አርገቻ ግሩት ለምን ነገር ከጦይ ጥቀት ምን ጃታ።
አዎ እውነት አለው ህዝቡ። ባለፈው በመናሃሪያ አካባቢ ሰዎች በሰላም ተቀምጠው ያለ በገበያ መሃል ቦምብ ተወርሮ ከ60 ሰው በላይ ቆስሎ ከ4 በላይ ደግሞ ህይወት አልፏል። በዚህን ጊዜ የፌደራል አባላት በቦታው ነበሩ። ከዚያ በኋላ ራሱ ታጣቂዎች ቦምብ ይዘው እየተንቀሳቀሱ በህዝብ እጅ ከፍንጅ እየተያዙ ነው። በእነዚህ ሰዎች ላይ ስለተወሰደው ወይም እየተወሰደ ስላለው እርምጃ ያየነው ነገር የለም። የባለፈው ግጭት ራሱ የፌደራል ልዑካንን ማለፍ ከልክለው ነው መንገድ የዘጉት። የዚያን ቀን ቀኑን ሙሉ ጦርነት ሲደረግ ውሎ ነው ሲመሽ የቆመው። የፌደራል አካል ግጭቱን ለማስቆም ምንም አላደረጉም። ስለዚህ ህዝቡ ያነሳው ስጋት ተገቢ ነው። ነገም በድጋሜ ይህ ነገር ቢከሰት የመከላከያ ኃይል የወሰደውን እርምጃ ስላዩ ሁኔታቸውን ነው ያለው። ሁኔታ ይሄ ነው።
አቶ ንጋቱ የመከላከያ ሰራዊት በሞያሌ የኦሮሚያ ክልል የጸጥታ ኃይሎችን ትጥቅ እንዳስፈታም ገልጸዋል። በሶማሌ ክልል በኩል ግን የጸጥታ ኃይሎች ትጥቅ መፍታታቸውን ተጨባጭ መረጃ እንደሌላቸው አክለው ተናግረዋል። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ።
ገልሞ ዳዊትን ለዘገባው እናመሰግናለን። ዓለም አቀፍ የጋዜጠኞች ደህንነት ተሟጋጅ ድርጅት ሲፒጄ የመገናኛ ብዙሃንና ጋዜጠኞች ስራቸውን በነጻነት ሊያከናውኑ አለመቻላቸው እንደሚያሳስበው በመግለጽ ለጠቅላይ ሚኒስትር አብይ አህመድ ደብዳቤ ጻፈ። ኢትዮጵያ በአስቸኳይ ጊዜ አዋጅ ስር ስራ እያለችና በመገናኛ ብዙሃን ላይ የተጣለው አፋኝ ህግ ካልተሻሻለ የፕረስ ነጻነት ሊረጋገጥ ስለማይችል እነዚህን ሁኔታዎች የአዲሱ ጠቅላይ ሚኒስትር አስተዳደር በአስቸኳይ ማሻሻያ እንዲያደርግበት ድርጅቱ ጠይቋል። ለዝርዝሩ ጽዮን ግርማ።
ዓለም አቀፉ የጋዜጠኞች ደህንነት ተሟጋቹ ድርጅት ሲፒጄ የመገናኛ ብዙሃንና ጋዜጠኞች ስራቸውን በነጻነት ሊያከናውኑ አለመቻላቸው እንደሚያሳስበው በመግለጽ ለጠቅላይ ሚኒስትር አብይ አህመድ በጻፈው ደብዳቤ የጋዜጠኞች ደህንነትን ለመጠበቅ የሚሰራው ዓለም አቀፍ ድርጅታችን በሀገራችን ያለው የመገናኛ ብዙሃን ጭቆና ክፉኛ እንዳሳሰበው ልንገልጽሎ እንወዳለን በማለት ይጀምራል። ደብዳቤው የተጻፈውም በኢትዮጵያ የተለያዩ አስተሳሰቦችን የሚያካትት ነጻ የመገናኛ ብዙሃን እንዲኖር ዜጎች ከመረጡትና ከፈለጉት ምንጭ መረጃን የማግኘት መብታቸው እንዲከበር ጥሪ ለማቅረብ እንደሆነ ይገልጻል። የጋዜጠኞች ደህንነት ተሟጋቹ ድርጅት ሲፒጄ የአፍሪካ ቀንድ ተከራካሪ አንጀላ ኩንታል ደብዳቤው ጠቅላይ ሚኒስትር አብይ አህመድ በበዓለ ሲመታቸው ዕለት ያደረጉትን የመጀመሪያ ንግግር መሰረት በማድረግ እንደተጻፈ ለአሜሪካ ድምጽ ገልጸዋል። ጠቅላይ ሚኒስትሩ በመጀመሪያው ዕለት ንግግራቸው ዲሞክራሲን በሀገሪቱ ለመገንባት፣ በሀገሪቱ የተንሰራፈውን ሙስና ለማጥፋትና የሕግ በላይነትን ለማስከበር እንደሚሰሩ ቃል መግባታቸውን አስታውሰው እነዚህ ጉዳዮች ወደ ተግባር ለመቀየር ነጻ የመገናኛ ብዙሃን በሀገሪቱ መኖር እጅግ አስፈላጊ ነው ብለን እናምናለን ብለዋል።
More importantly, I think, which really resonated was that he said that the government would learn from the mistakes of the past.
በብዙዎቹ ተቀባይነት ያገኘው አብይ ጉዳይ መንግስቱ ከቀደሙ ስህተቶች ይማራል ያሉት ነው። ይሄ ለኛ ቁልፍ ጉዳይ ነው። በርግጠኝነት እኚህ መሪ ትክክለኛውን ድምጽ ያሰሙ ነው። አሁን ጠቅላይ ሚኒስትሩ የተናገሩትን እንዲተገብሩን ጠይቃለን። በሕገ መንግስቱ የተረጋገጠውን በነጻነት የመናገር መብት እንዲያከብሩን ኖተውታለን። ጠቅላይ ሚኒስትሩ አሳካዋለሁ ብለው የገቡትን ቃል ከግብ ለማድረስ ነጻ የመገናኛ ብዙሃን እንዲያብብ መስራት ይገባቸዋል ብለን እናምናለን።
ለጠቅላይ ሚኒስትሩ የተጻፈው ደብዳቤ በሲፒጄ ጥናት መሰረት መንግስት በዚህ በያዝነው አመት በሺዎች የሚቆጠሩ እስረኞችን ከእስር ሲለቅ ጋዜጠኞችና ጸሐፊዎችን አብሮ ከእስር በመልቀቁ ምንም አይነት የጋዜጠኛ እስረኛ በእስር ቤት እንደሌለ ጠቅሶ፣ ነገር ግን ይህ ተቀልብሶ ብዙም ሳይቆይ በአስቸኳይ ጊዜ አዋጁ የኢንተርኔት አምደኛው ስዩም ተሾመን፣ እስክንድር ነጋ፣ ተመስገን ደሳለኝ፣ በፍቃዱ ኃይሉና ሌሎችም ቢያንስ ወደ 6 የሚጠጉ ጋዜጠኞችና ጦማሪያን ታስረው እንደነበር አስታውሷል። የሲፒጂዋ የአፍሪካ ቀንድ ተከራካሪ አንጀላ አሁን ጋዜጠኞቹ ተፈተዋል፣ ነገር ግን የመገናኛ ብዙሃን ነጻነት ጋዜጠኞችን በማሰርና በመፍታት ብቻ አይረጋገጥም ብለዋል።
Why do I say that? The state of emergency is still there. And the state of emergency has made it such that the...
ይህን ለማለት ያስገደደኝ የአስቸኳይ ጊዜ አዋጅ በስራ ላይ መሆኑ ነው። የጸጥታ ኃይሎች ህገ መንግስቱን ለመጠበቅ በሚል የፈለጉትን የመገናኛ ብዙሃን የመዝጋት ስልጣን አላቸው። ጋዜጠኞችና ዜጎችን የማሰር ስልጣን አላቸው። አዋጅ ባለበት ድባብ ጋዜጠኞች ተቆጥበው መናገር ይጀምራሉ።
በአጠቃላይ ሲፒጄ በዚህ ደብዳቤ በመገናኛ ብዙሃኑ ላይ የተጣለው አፋኝ የመገናኛ ብዙሃን ህግና ከ9 አመታት በፊት የጸደቀው የጸረ ሽብር ህግ እንዲሻሻል፣ ከዚህ በተጨማሪም ጋዜጠኞችን ለማፈን እያገለገለ ያለው የአስቸኳይ ጊዜ አዋጁ እንዲነሳ ጥሪ የሚያቀርብ ነው። የአዲሱ ጠቅላይ ሚኒስትር አብይ አህመድ አስተዳደር በገቡት ቃል መሰረት ይህንን ተግባራዊ ያደርጋሉ የሚል እምነት ድርጅቱ ስላለው ከደብዳቤው በበለጠ በይፋ ለመነጋገርና ለመወያየት ጥሪውን እንደሚገፋበት አስታውቋል። ደብዳቤው ለጠቅላይ ሚኒስትር አብይ አህመድ ደርሶ እንደሆነና ያገኙት ምላሽ እንዳለ ለአንጀላ ጥያቄ አቅርቤላቸው ነበር።
Look, we have not even received an acknowledgement of our letter.
ደብዳቤው የተጻፈው በሚያዝያ 25 የዓለም መገናኛ ብዙሃን ነጻነት ቀን ሲከበር ነው። ለላክነው ደብዳቤ እውቅና ሰጥተው መቀበላቸውን አልመለሱልንም። ነገር ግን እኛ መወቶታችንን እንቀጥላለን። በአዲሱ ካቢኔት አዲስ የኮሙኒኬሽን ጉዳይ ሚኒስትር ተሹሟል። ከመስሪያ ቤታቸው ጋር ጥያቄዎች ልናነሳበት የምንችልበት አሰራር እንደሚኖር እናምናለን። ጠቅላይ ሚኒስትሩ ዩናይትድ ስቴትስን ከጎበኙ፣ እኔም በኢትዮጵያ ተገኝቼ ላናግራቸው የምችልበት እድል ካገኘው የሚያሳስቡንን ጉዳዮች ፊት ለፊት የምናቀርብበት መድረክ እንዲኖር ጠይቃለሁ።
የኢትዮጵያ መንግስት ጋዜጠኞችን ዝም ለማሰኘት እያገለገለ የሚገኘውን አፋኝ ህጎች ማሻሻል ካልቻለ መጀመሪያውኑ መታሰር ያልነበረባቸውን ጋዜጠኞች ከእስር በመልቀቅ ብቻ ነጻ ሀገር ሊባል አይችልም ሲል ዋና ቢሮውን በዚህ በዩናይትድ ስቴትስ ያደረገው የጋዜጠኞች ደህንነት ተሟጋቹ ድርጅት ሲፒጄ መግለጹን ባለፈው ሳምንት መዘገባችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
አድማጮች የምትከታተሉት በ19 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ሬዲዮ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ኢትዮጵያውያን በአሜሪካ
አሁን ኢትዮጵያውያን በአሜሪካ ነው ፕሮግራሙ። ዋሽንግተን ዲሲ እና አካባቢው የሚሰሩ የተለያዩ የታክሲ ኩባንያዎች ህብረት ፈጥረው በእንግሊዘኛው ምህጻረ ቃል UVC በሚል ስያሜ ድርጅት ካቋቋሙ 10 ዓመት ሞላቸው ይለናል የዲሲዩን የታክሲ ኩባንያ UVC 10ኛ ዓመት በተከበረበት ስነ ስርዓት በስፍራው የተገኘው የኢትዮጵያውያን በአሜሪካ ፕሮግራም አዘጋጅና አቅራቢ አዲሱ አበበ ከድርጅቱ የስራ አመራር አባላትና ከእለቱ የበዓሉ ፕሮግራም መሪ ጋር ያካሄደውን ውይይት ለዛሬው ዝግጅቱ እንዲህ አቀናብሮታል።
በእንግሊዝኛው ምህጻረ ቃል UVC ይሉታል፣ ዩናይትድ ቬንቸር ኮንሶርቲየም ለማለት። ነገሩ ቀደም ሲል እንደተባለው የታክሲ ኩባንያ ሲሆን ስያሜውም የአንድ የተባበረ ስብስብን ለማመልከት የተሰጠ ነው። እናም UVC ዋሽንግተን ዲሲ አካባቢ የሚገኙ ወደ 6 ያህል የታክሲ ኩባንያዎች ተባብረው አንድነት የፈጠሩበት መጠሪያ መሆኑንም የኩባንያው አመራሮች ይገልጣሉ።
ስብስብ ማህበር እንደማለት ነው። ተለያይተው የነበሩ ካምፓኒዎች አላይድ፣ ብላክበርድ፣ ሌክዥሪ፣ ስዊፍት፣ ሲዝን እና UCC አንድ ላይ ተዋህደው የመሰረቱት ድርጅት ነው። በተናጠል ከመደራጀት በህብረት ተሰባስበው የበለጠ ተጠናክረው ራዕይ ያለው ነገር ለመስራት ቢጠናከሩ ደግሞ በቁስም በአእምሮም ሁሉም አባላቶቻችን በህብረት የሚያመጡት አስተዋጽኦ እንዳለው በመገንዘብ ዩናይትድ ቬንቸርስ ኮንሶርቲየም ኢንክን የመሰረት ነው። ለጥንካሬያችን ስንል ተሰባስበን የመሰረት ነው ዩቪሲን ከአስር ዓመት በፊት ነው።
የዩቪሲ የቦርድ ሊቀመንበር አቶ ደግፌ ሰጠኝ ነበሩ። ግን ዲሲ ውስጥ የታክሲ ኢንዱስትሪ ከአርባ ዓመታት በላይ ዕድሜ ያስቆጠረ ሆኖ ሳለ አስር ዓመት ሆነን ብሎ በዓል ማክበር ብርቅና ድንቁ ምን ላይ ነው ቢባል ተገቢ ጥያቄ ይመስላል። እኔም ጠይቄያለሁ። ነገሩ ግን ወዲህ ነው። አቶ ደግፌም ጠቆም እንዳደረጉት ቁም ነገሩ በህብረት የመስራቱ ምስጢር ነው። የተናጠል ሥራ የትም አደርስ ነው። አርባ ዓመትማ የተናጠል ሆኖ የትም አላደረሰንም ብለው የበኩላቸውን የገለጡት የድርጅቱ ሥራ አስኪያጅ አቶ ኤርሚያስ ወሰኑ ናቸው።
ብንሰባሰብ በካፒታልም ቢሆን በቁሳቁስም ቢሆን በሰውም ኃይል ቢሆን ልንፈጥረው የሚችለው ኃይል እኛንም ደግሞ ወደፊት ከሚመጡ ነገሮች በግለሰብ ደረጃ ይልቅ በጋራ እንፈጥራቸው ኃይሎች ትልቅ ናቸው በሚል ያ ነው የተጀመረው እና ሂደቱ ሶስት ስቴፕ አለው። ከአርባ ዓመት በፊት በግለሰብ ደረጃ፣ ከአስራ አምስት ዓመት በፊት ደግሞ በትንንሽ ካምፓኒ ደረጃ። እነዚህ አሁን የተዋሃዱ ስድስቶቹ ካምፓኒዎች በትንንሽ መልኩ ቀደም ብለው ነበሩ እና ከግለሰብ ወደ ትንሽ ስብስብ፣ ከትንሽ ስብስብ ደግሞ ወደ ትልቅ ስብስብ የተሄደ በት ሂደት ነው እና እሱን ነው ለማጉላት የተሞከረው በዚህኛው አስረኛው ዓመት።
ሶስተኛው እንግዳዬ አቶ አበበ በለው ነው። የዩቢሲ አስረኛ ዓመት ሲከበር ፕሮግራሙን ሲመራና በርከት ያሉ ነገሮችንም ሲያብራራ ስለነበር እርሱም ራሱ በታክሲው ቢዝነስ ስላለበት ነው የጋበዝኩት እንጂ በአዲስ ድምፅ ራዲዮ አዘጋጅነቱ አይደለም። እና ከተመሰረቱ 40ና 50 ዓመት የሞላቸው ድርጅቶች ባሉበት አገር ይልቁንም ለኢትዮጵያውያን በአሜሪካ ፕሮግራም አድማጮቼ ከሚኖረው ጠቀሜታ አኳያ ዩቢሲ ከተመሰረተ 10 ዓመት ሞላው ብሎ ነገር ምንድነው ብዬ ተደጋጋሚ ጥያቄ አቅርቤ ነበር። አሁን ተራው ያበበ ነው።
ትልቁ የዚህ ዩቢሲ የተባለው ካምፓኒ 10ኛ ዓመት መከበር የተለየ የሆነበት ምክንያት ኢትዮጵያውያን ታክሲ ነጆች አንዳንዶች ተቀጥረው፣ አንዳንዶች ተከራይተው፣ አንዳንዶች ገዝተው የሚነዱት ታክሲ ነው የነበረው። የሚያደርጉት ወጥተው ያገኙትን ለቅመው መግባት ነው። ከዛ በኋላ በካምፓኒው የሚገኘው ጥቅም አይመለከታቸውም። እነሱ ዝም ብለው የተለያየ ነገር ይከፍላሉ። ያው የካምፓኒው ባለቤት ነው ያንን የሚያገኘው። አንደኛ፣ ሁለተኛ ዩኒየን ስለሌላቸው መብታቸውን የማስከበር አቅምም የላቸውም። ከካምፓኒው ባለቤት ጋር ክርክር ቢመጣም አቅም የላቸውም ስላልተባበሩ። በመንግስትን የሚወጡ የታክሲ መንዳትን ህግ የሚመለከቱ ነገሮችን ለማስተባበር ባለሀብት ስላልሆኑ ብዙም ጉልበት የላቸውም። ስለዚህ በአቋራጭ ምንድን ነው ኢትዮጵያውያኑ ያሰበው? አንደኛ እስከ 65% በላይ የዲሲ ታክሲ አሽከርካሪዎች ኢትዮጵያውያን ነን። ያ ማለት የኢንዱስትሪው ከፍተኛ ኃይልኛ ላይ ነው ያለው። ስለዚህ ዩኒየን ፈጥረን ህብረት ፈጥረን መብታችን ለማስከበር ቢያቅተን እንዲያውም ለምን ባለሀብት አንሆንም? የታክሲ ካምፓኒው ባለሀብት አንሆንም እና ታክሲ ካምፓኒው የሚያገኘውንም ትርፍ እየበላን መብታችንም እያስከበርን፣ መንግስት ደግሞ እንደምታውቀው በተናጠል በሰራተኝነት ከምትሞግተው ይልቅ ባለሀብት ቢዝነስ ፐርሰን ሆነ ስትከራከረው የመንግስት ተመራጮች ሁሉ ለአንተ የበለጠ አስተያየት አላቸው። የዚህ ሀገር ደንብ እንደዚህ ነው። ስለዚህ ይህንን የታክሲ ኢንዱስትሪ አንድም ባለቤት እንድንሆን፣ ሁለትም መብታችን በአቋራጭ እንደ ባለሀብትም እንደ አሽከርካሪም ለማስከበር እንዲረዳን 18 ዓመት ሙሉ ስንፋጭ ስንጋጭ ቆይተን የዛሬ 10 ዓመት ግን እነዚህ ስድስቱ አንድ ላይ ሆኑና በትንሽ ካፒታል ተነስተን አሁን በጣም ጥሩ የሚባል በኢትዮጵያን የጋራ ኢንቨስትመንት ታሪክ ሲታይ እኔ መቼም ከትልልቆቹ አንዱ ነው ወይም ትልቁ ነው ብዬ ነው ማስበው። ባጭሩ ለኢትዮጵያን ምሳሌ የሚሆነው ምንድን ነው? በአሜሪካን ሀገር በተናጠል ባለችን ገንዘብ ሰበን ዘመን መግዛት ይቻል ይሆናል፣ ግሮሰሪ መክፈት ይቻል ይሆናል። እንዲያጨራጭር ነች። ግን ሪሶርሳችን አንድ ላይ ብናደርገው፣ በተለይ ደግሞ አንድ ላይ ብንሰራ ባለ ታክሲዎች ገንዘቡን አንድ ላይ አድርገን እንዳለ ኢንዱስትሪውን የራሳችን ለማድረግ ብንሞክር አይቻልም ወይ ብለን ነበር የተነሳ ነው። ያ እየተሳካኝ ነው።
አሜሪካ በአብዛኛውም ዋሽንግተን ዲሲ አካባቢ የሚኖሩ ኢትዮጵያውያን ጥረው ግረው ላባቸውንም አንጠፍጥፈው ከሚሰሩት ሥራ አንዱ የትራንስፖርት አገልግሎት ነው። የሆስፒታል አምቡላንሶች፣ አውቶቡሶች፣ የሆቴል ቤት ሰርቪስ መኪናዎች፣ የግለሰብ የቤት መኪኖች በመንዳት የሚተዳደሩ ብዙ አሉ። የሚበዙት ግን በታክሲ መንዳቱ ዘርፍ የተሰማሩ ናቸው። ሆኖም ዛሬ ኢትዮጵያውያን ከመንዳቱ አልፈው ባለቤቶች ወደ መሆን ተሸጋግረዋል። የታክሲ ኩባንያውን መቆጣጠር ችለዋል። ለዚህ ምስክሩ ደግሞ በጥቂት መቶዎች የሚቆጠሩ ኢትዮጵያውያን የተናጠል ኩባንያዎቻቸውን ወደ አንድ አስተባብረው አንድ ጠንካራ ኩባንያ የማቋቋማቸው ጉዳይ ነው። ይህም ዛሬ እየተወያየንበት ያለው ዩቪሲ ጋድ መስከረማል ድርግት ነው ዩቪሲን ለአብነት ብናቀርብም ዲሲ ውስጥ ሌሎች ኩባንያዎችም አሉ ብቻ ግን ኢትዮጵያውያን ተባብረው መብላት እንጂ ተባብረው መስራት አይሆንላቸውም ተብሎ የተፈጠን ስም ያሰጥ መሆኑንም አስመስክረናል ብለዋል እንግዶቼ እንደገና የዩቪሲ የቦርድ ሊቀመንበር አቶ ደግፌ
ዋሽንግተን ዲሲ ውስጥ እያንዳንዱ ግለሰብ የራሱን የሆነ መኪና ገዝቶ ኢንሹራንስ እየገዛ በአንድ የታክሲ ካምፓኒ ስም መንዳት ይችላል። ከዚያ በተረፈ ከዚህ ከሚገኘው ገቢ የሚያገኘው ሪተርን ወይም ደግሞ ጥቅም የለው ልክ እንደ ኪራይ ቤት ማለት ነው የሚጠቀምበት። UVC ግን የሚለየው ምንድን ነው? እያንዳንዱ ይሄንን ካምፓኒ ሲመሰርቱ የተወሰነ ገንዘብ አዋጥተው ነው። ያ ማለት ሼር ሆልደር ወይም ደግሞ የአክሲዮን ባለድርሻ ሆነዋል። ባለቤት ናቸው የዚህ። ይሄ ካምፓኒ ከሚያተርፈውም ትርፍ እንደገና ይካፈላል ማለት ነው። እና ከሌሎቹ የሚለየው ቀለም መቀበቶ ዝም ብሎ መንዳት አይደለም። አሁን የካፒታሉን ባለቤቶች ናቸው ከሚገኘው ጥቅም ትርፍ ማለት ነው ዲቪደንድ ያገኛሉ። ልዩነቱ ይሄ ነው። ያኔ ስንመሰረት 300 ሼር ሆልደሮች ናቸው። ይሄ ህንጻ የ300ውም ነው። ሌሎቹም በውስጡ የሚገኙት የጋራጅ ስራዎች አሉ፣ የመኪናዎች የሚከራዩ አሉ፣ ሌሎችም የመሳሰሉ ስራዎች የሚገኙን ትርፍ ሁሉም 300 እኩል ይካፈላሉ ማለት ነው።
ከፍተኛ የሆነ ገንዘብ አለ እኛ እየሰራን ለሰው የምንሰጠው ለራሳችን ማረግ ስንችል ያልቻልነውም ባለመተባበርና አቅማችን ሪሶርሳችን አንድ ላይ አድርገን ባለመሞከራችን ነው። ይሄን 18 አመት ብሎ ተጨቃጭቀን ነው እዚህ የደረስነውና ብዙ ነገር ተምረንበታል። እዚህ ለአድማጮች እኔ ትልቅ ምሳሌ የሚሆነው ምንድነው ኢትዮጵያን በማንኛውም ሙያ ያላችሁ ተሰባስባችሁ ገንዘባችሁና ዕውቀታችሁን አንድ ላይ አድርጋችሁ ለመስራት ብትሞክሩ እዚህ ሀገር እንዲሁ ዝም ብለን የለት ለት ሰራተኛ ብቻ ሆነን ማለቅ የለብንም። ዝም ብለን መኪና ጠብቀን ወይ ሹፌር ሆነን ወይ አንዳንድ ቦታ ላይ ተቀጥረን ብቻ ማለቅ የለብንም። የራሳችን የሆነ ለልጆች የሚሰርፍ አንድ ድርጅት ፈጥሮ መሄድ ቻ ብዙ ምሳሌ ቢሰጥ ደስ ይለኛል። ሌሎች ኮሚኒቲዎች ያደረጉት ደግሞ የሚገርም የታክሲ መንዳት ለኢትዮጵያን ምሳሌ የሚሆነው ዋሽንግተን ብቻ አይደለም፣ ማጆሪቲ ኢትዮጵያዊ በአሜሪካ ያለ የሚሰራው ስራ ነው ብል ማፍርበት አለ። ሲያትል በጣም ብዙ ኢትዮጵያዊ፣ አትላንታ ብትሄድ፣ ቦስተን፣ የትም ከተማ ሄድ በጣም ብዙ ታክሲ ልጅ ኢትዮጵያዊ ታገኛለና ምሳሌነታችን ምንድን ነው? እኛ ሰርተን ለሰው የምንሰጠውን እንኳን እጃችን ላይ እናስገባው ከሌላ ከማግኘታችን በፊት እኛ ራሳችን።
ወደ አቶ ኤርሚያስ እሄዳለሁ። ስብሰባው ላይ እንዳየሁት እናንተም ቀደም ሲል ጠቆም እንዳደረጋችሁት ዩቪሲ ብዙ ሰራተኞች ቀጥሮ ያሰራል። ትልቅ ቢሮ ነው፣ ጋራጅ አለው። ምን ያህል ኢትዮጵያውያን ናቸው እነዚህ በያስባለው? የዚህም ሀገር ሰዎች ኖር ይችላሉ፣ ግን ስንት ናቸው? ስለ ቢሮው ሲትንሽ ግለጡልን አቶ ኤርሚያስ።
ያው በአብዛኛው ኢትዮጵያውያን ናቸው ሰራተኞቹ። በአብዛኛው ማለት ይቻላል እንጂ የውጭ ኮንትራክተሮች አሉ። ያው በዲቴል ቢሄድል ያው አንድ ማኔጀር አለው፣ ጠቅላላ ስራ አስኪያጅ፣ ኦፕሬሽን ማኔጀር አለው። ከዛ ቀጥሎ ሁለት የሂሳብ ሰራተኞች አሉት፣ አራት የከስተመር ሰርቪስን የሚሰሩ
በየዙ ግንኙነት እንደማለት ነው። እንግዲህ በአማርኛ ከተናገርል ብዬ ነው።
እሺ፣ የክሬዲት ካርድ ሲስተም እኛ ጋር ከ1800 በላይ ሰዎች ተጠቃሚዎች አሉና ያንን ቴክኒክ የሚሰሩ ሁለት ቴክኒሽያኖች አሉን። በመካኒክ ደረጃ 7 ሰዎች አሉን። ከ7ቱ 3ቱ እዚያው ሰዎች ናቸው፣ 4ቶቹ ኢትዮጵያውያን ናቸው። በጠቅላላው 17 በቀጥታና 5 የውጭ ኮንትራክተሮች የሚሰሩበት ካምፓኒ ነው።
የታክሲን ጉዳይ ስናነሳ ብዙ ጊዜ ቅሬታ ከተጠቃሚው ወገን ይሰማል። በመጠን በላይ ተጠየቁ፣ ያላግባብ ክፈል ተባልኩ ነው። ይሄን ቅሬታ ደግሞ የሚሰማው መስሪያ ቤቱ ነው። የታክሲ ፈቃድ የሚሰጠው መስሪያ ቤት እዛ ተደውሎ ያ ሰውዬ ወይ ፈቃዱ ይነጠቃል። በዚህ ረገድ የእናንተ መስሪያ ቤት ምን የሚያደርገው ነገር አለ ቁጥጥርን በተመለከተ?
አድማጮች፣ የፕሮግራም አላበቃም፣ ሁለተኛ ክፍል አለው፣ በመጪው ጊዜ ይቀርባል። አሁን ደግሞ ሴቶችና ቤተሰብ። የኡጋንዳ ታዋቂ በሆነው ማከረር ዩኒቨርሲቲ በሴት ተማሪዎች ላይ የሚደርሱ የጸጥታ ጥቃቶችን ለእይታ የሚያቀርብ ሚቱ የተባለው እንቅስቃሴ ተጀምሯል። የጸጥታ ጥቃት አድርሰዋል ወይንም ተማሪዎች የጸጥታ ግንኙነት እንዲያደርጉ ጠይቀዋል በሚል የተከሰሱ የዩኒቨርሲቲው መምህራን አግዷል። አንዲት የቀድሞ ዩኒቨርሲቲ ተማሪ የደረሰባትን የጾታ ጥቃት ለማከራሪ ዩኒቨርሲቲው ለመከላከል አልሰራም በሚል ክስ መስርታለች። የቪኦኤ ዘጋቢ ሀሊማ አቱማኒ ከካምፓላ የዘገበችውን ሄኖክ ሰማግዜር ያቀርበዋል።
በምስራቅ አፍሪካ ዋና ከሚባሉ የትምህርት ተቋማት አንዱ የሆነው ማካረሪ ዩኒቨርሲቲ 40,000 ተማሪዎች አሉት። ተቋሙ የሴት ልጆችን የጾታ ጥቃት ለማስቆም አልቻለም በሚል ትችት በስቶበታል። ኪሱሌ ሬማ የማካረሪ ተማሪ ስትሆን የተሰጣትን የትምህርት ውጤት ለመቃወም ወደ አንድ አስተማሪዋ ቢሮ ስትሄድ የገጠማትን ዘርዝራት አስረዳለች።
In the lecturer made a statement like, have you had sex before? So I was wondering, why, how is this coming up? Like I'm asking for marks.
አስተማሪው የጠየቀኝ ከዚህ ቀደም ወሲባዊ ግንኙነት ታውቂያለሽ የሚል ነበር። ጉዳዩን ለምን እንደተነሳ አልገባኝም ነበር። እኔ ውጤቴን ልጠይቀው ነው የሄድኩት። በዚህ መሃል ወሲብን ምን አመጣው የሚል ፊት አሳየውና ለምን ጠየቀኝ ስለው አይ ነገርን ነገር ያነሳዋል ብዬ ነው ብሎ ጉዳዩን ለማስቀየር ሞከረ። ከዚያ ጊዜ ወዲህ ወደ ቢሮው መሄድ አቆምኩ።
በማካረሪ ዩኒቨርሲቲ በዚህ አመት አንድ የጾታ ጥቃት ወንጀላ የህዝብን ቀልብ የሳበ ሆኗል። ሲልቪያ ታማሌ የህግ ፕሮፌሰር ናቸው።
Someone with authority who abuses it.
በእነዚህ ተጋላጭ በሆኑ ሴት ተማሪዎች ላይ ጥቃት የሚፈጽሙት አንዳች አይነት የውሳኔ ስልጣን ያላቸው ናቸው። አንዳንዶቹ ተማሪዎች ውጤታቸውን ለመቃወም፣ ሌሎች ደግሞ ከትምህርት ጋር የተያያዙ ጥያቄዎች ያላቸው ናቸው።
ፕሮፌሰር ታማሌ ከአንድ አመት በፊት የጾታ ጥቃትን ይፋ ለማድረግ የተቋቋመ ኮሚቴን አዋቅረው መስራት ጀምረዋል። ከአስር አመት በፊት ማካረሪ ሴት ተማሪዎቹ የሚለብሱትን ልብስ አስመልክቶ መመሪያ አውጥቶ እንደነበረ ያስታውሳሉ።
I was challenging that proposal. I told him, supposing I find your lips extremely sexy and, you know, kissable.
ይህንን መመሪያ ስቃወም ነበር። እስቲ አስቡት አልኩኝ። ከንፈር ስላማረኝና መሳም ስለፈለኩኝ አፍህን በመሐረም ሸፍን ብለ ምን ይስማል አልኩ። የሴቶችን ገላ ያዩ የሚማልሉ የወሲብ ስሜት የሚያድርባቸው ካሉ ይሄ እንዴት ነው የሴት ጥፋት ችግር የሚሆነው? የጥቃት ሰለባዎችን መውቀስ በእጅጉ የተሳሳተና ከዋናው ችግር ወይንም ጉዳይ አቅጣጫ የሚያስት ነው።
ከአምስት አመት በፊት የጾታ ጥቃት ደርሶብኛል በሚል አቤቱታ ያቀረበች የማካረሪ ዩኒቨርሲቲ ተማሪ ከትምህርት ቤቱ ተባራ ነበር። ዛሬ ክስ መስርታለች። ጉዳዩ በፍርድ ቤት ተያዘ ሲሆን ጠበቃዋ አይዛክ ሴማከዴ ሁኔታውን የለወጡ እንደ ሃሽታግ ሚቱ ያሉ ዓለም አቀፋዊ እንቅስቃሴዎችን ይጠቅሳሉ።
አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ ማኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን በስልክ መስመራችን 2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ጥቂቱን እንስማ።
ሰላም ናችሁ። የፕሮግራማችን ዘወትር ተከታታይ ነኝ። ደረግን ውይይት ተከታትያለሁ። እጅግ በጣም ደስ የሚል ነው። ሁለቱም ዩራኖች በሚሉት ላይ እስማማለሁ። ነገር ግን አንድ ጠጣሪ ያለኝ አንድ ነገር አለ። እንደ ጥያቄ ለሁለቱም ለማቅረብ የሚፈልገው ጠቅላይ ሚኒስትር ዶክተር አብይ በኦሮሚያ ክልል ንግግር ሲያደርጉ ቄሮች ለምን እንደታገሉና ብዙዎቹ ለምን እንደያለቁ በግልጽ አስቀምጠዋል። ነገር ግን በአማራ ክልል የአማራ ህዝብ ትልቁ ጥያቄ የወልቃይት ጥያቄ ነው። ለምን በግልጽ አልተናገሩም? በትግራይ ክልል በመቀሌ ከተማ የተናገረው አለ። ብዥታ የሚፈጥር እና ግልጽ የሆነ ነገር ነው። ስለዚህ አንዳንድ ጠጣሪ እንዲፈጥር የሚያደርግ ነው። ስለዚህ ሁለቱም ምን አስተያየት አላችሁ? ክብሮም ነኝ ከሳውት አፍሪካ። ኢትዮጵያ ለዘላለም ትኖር።
ተላስተለያች ሰለሞን አባተ ሁለት አንተ ቦታ ያልካቸውን ሞራል አናግረህ ነበረ። እነሱ በሰጡት አስተያየት ላይ ምን ለማለት ብቻለም ሁለት ነገር ለማለት ግን ፈልጋለሁ። አንደኛ ወያኔን አውቃለሁ ማለት ዶክተር ጌታቸው ግን አያውቁትም። ድሮም አያውቁትም ያፋያሉ፣ አሁንም አያውቁትም። የሽግግር መንግስት እንዲያቋቁም ዶክተር አብይን የሚጠይቁ ሰው ኢህአዴግን አያውቁትም ማለት ነው። ሁለተኛ ስቴር ስብሰባ እያደረገው ወያኔዎች እንደዚህ ብለዋል እንደዚህ ብለዋል ይላሉ። ይህና ምስጢር ስብሰባ ከሆነ እንዴት ተገኙ ነው? ምስጢር ኢንፎርሜሽን እያገኙት ከይሳት ነው እሳቸው ምንጭን አልናገርም ቢሉ። ሁለተኛ ለአብይ ህወሀት ድምፅ አልሰጠም ይላሉ። አሰጣጡ በምስጢር ሆኖ ሳለ እነሱ እንዴት አውቀው ነው ይሄንን አንድም ድምፅ አላገኘም ከህወሀት የሚሉት? በጣም የሚያስገርም ነገር ነው። ብቻ አስተያየታቸው በጣም አስደንቆኛል። ብዙ ማለት ይቻላል ግን ለአሁኑ ይሄ በቃኛል። አመሰግናለሁ።
ሰላም ቪዎች እንዴት አላችሁ? ሰላም ናችሁ ወይ? ደረጀ ነኝ የምደውለው ከካናዳ ካልጋሪ ከተማ። ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ እንግዲህ ወደ አንድ ወር አካባቢ ያለፋቸው ይመስለኛል። በዚህ ጊዜ እጅግ በርካታ ስራዎችን እንደሰሩ ይስማኛል። በተለይ ግን ረጅም ዘመናት እንዲህ ከመንግስቱ ኃይለማርያም ጊዜ ወዲህ ኢትዮጵያኖች በተለያዩ የአፍሪካ እስር ቤቶች ሲሰቃዩ እንደነበርና ማንንም አስተዋሽ እንዳልነበራቸው እናንተም በዘገባችሁ በተለያየ ጊዜ በታንዛኒያ ግንቦባቤ እና ወደ ደቡብ አፍሪካ መዳረሻ ባሉት አካባቢዎች በርካታ እስረኞች እንዳሉ ይታወቃል። ማንም ግን ዞር ብሎ ያያቸው የለም። ጠቅላይ ሚኒስትሩ ከሰሩት መልካም ስራ ውስጥ እኔ ልቤን ነካ ያደረገኝ በሱዳን የሚገኙ እስረኞችን ለማስፈታት ጥረት አድርገዋል፣ ቃልም ተገብቷላቸዋል። ዛሬ ደግሞ በዘገባችሁ ከኬንያ ለማስፈታት ጥያቄ አቅርበው የኬንያው ፕሬዚዳንት ኡሁሩ ኬንያታም ይህን ፈቃደኝነታቸውን ገልጿል። ይሄ በጣም ደስ የሚል ነገር ነው። ከዘመናት በኋላ ኢትዮጵያውያኖች፣ ኢትዮጵያ ወጣቶች አስተዋሽ ማግኘታቸው ደስ የሚል ነገር ነው። በርቱ በሉልኝ። አመሰግናለሁ። ሰላም ለእናንተ ይሁን። ደረጀ ነኝ። ባይ።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
አዳነች ፍስሐየንን ከአቀናባሪያችን ብርሃን ኃይሉና ከተተኪው ስርጭት መሐንዲስ እንዲሁም ከዋና አዘጋጅ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
ደህና ደሩ።